የሐሙስ ምሽት ታህሳስ 13 2015 ዓ.ም የጋቢና ቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመረ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሻችኋል? ከኛ ጋር ካመሻችሁ ከመሰማችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
The moment that Twitter is in from an advertiser perspective
on Twitter ያለበት ሁኔታ ከማስተዋወቂያ አንጻር ካየ ነው እዛ ላይ ማስተዋወቂያ ማውጣት ለመቀጠል ከበድ ያለ ውሳኔን ይጠይቃል።
በአለም ላይ እጅግ ተጽዕኖ ያሳደሩ ካሉት የማህበራዊ መገናኛ ብዙሃኖች መካከል አንዱ የሆነው Twitter $44 million ለኤሎን መስክ ለተሰኘው የዓለም ዲታ ተሸጧል። ይሄ ደግሞ በቅርቡ ውዝግብን አስነስቷል። ምክንያቱም ኤሎን መስክ ሰራተኞችን ስራ ማቋረጥ እቅድነሳና ሌሎች አዳዲስ ለውጦችን ይዞ በመምጣቱ ነው። በዚህ ዙሪያ በምሽቱ የቴክኖሎጂ ዘገባ ይኖረናል። በሌላ በኩል ደግሞ በጮቄ ተራራ ስር የሚገኘው ኢትዮጵያዊው ሙሉ ኤኮሎጂ የዓለም የቱሪዝም መንደርን አሸናፊ ሆናል። የምሽቱ ዋና ዘገባችንና አብይ ርዕሳችን በዚህ ዙሪያ ያተኩራል። ሌሎች ጥንቅሮችንም አሰናድተናል። ኤደን ገረመው መሰናዶውን እየመራው፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት፣ እንዲሁም ደግሞ ከሌሎች የአሜሪካ ድምጽ የስቱዲዮ ባለሙያዎች የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አማራ ክልል በጎጃም ከአራት አመታት በፊት በጮቄ ተራራ ስር ስራውን የጀመረው ሙሉ ኤኮሎጂ ኢትዮጵያን ለመጎብኘት የሚመጡ እንግዶች ትክክለኛውን የኢትዮጵያዊ አርሶ አደር ህይወት እንዲቃኙ፣ በወፍጮ እንዲፈጩ፣ በእርሻና በሌሎች ነገሮችም ላይ ደግሞ ተሳትፈው ከአርሶ አደሩን ህይወት ቀምሰው እንዲሄዱ ያደርጋል። ከዚህ በተጨማሪም ደግሞ የአካባቢው አርሶ አደር ህይወቱ ይለወጥ ዘንድ የአካባቢውን ገበሬዎች የሶላር ፓወሮች እንዲያገኙ፣ ወፍጮ ቤቶች እንዲኖራቸው፣ የውሃ ፓምፖች እንዲኖራቸው፣ በተለይም ደግሞ ትምህርት ቤቶች እንዲገነቡ፣ የህፃናት መጫወቻዎች እንዲገነቡ በማድረግ በመሰረተ ልማቶች ላይም ይሳተፋል። አካባቢውን በድጋሚ በማልማት ደግሞ ጥብቅ ደኖችም እንዲኖሩና እንዲበዙ በማድረግ ትልቅ ስኬትን አስመዝግቧል። ይህም መንደር ታዲያ የመሰረቱት በዓለም የቱሪዝም ድርጅት UNTWO ላይ ሙሉ ኤኮሎጂ በቅርቡ በጮቄ ተራራ ስር የሚገኝ ድንቅ የቱሪዝም መንደር የሚል ሽልማትና እውቅናን አግኝቷል። ከመስራቹ ጋር ያደረኩት ቆይታ እንዲሁም ደግሞ ከአካባቢው አርሶ አደሮች ጋር የነበረኝ ቆይታ ቀጥሎ ይቀርባል። ሙሉ ኤኮሎጂ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣመ ጊዮርጊስ ሰኘ አካባቢ የዛሬ 4 ዓመት ነው ስራውን የጀመረው። የሙሉ ኤኮሎጂ አላሚና ወጣኝ እንዲሁም መስራች አብያለም በዚህ ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ እንዴት ውጤት ሊኖር ይችላል ተብዬ ነበር ይላል።
እንዳጋጣሚ ይህን ፕሮጀክት እኔ ተመርኩበት አካባቢ ስሰራ ምንም ቻሌንጅ መጣቅም ነበር የሚታወቁት አልነበረም። ስለዚህ ቻሌንጅ የነበረው ምንድን ነው? ቻሌንጆች ወይም እንግዶች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አደለ፣ እንዴት እንግዳ ሊመጣ የሚችላል ብሎ ብዙ ቻሌንጅ ነበረው እና ያ ነገር ብዙ አድክሞኛል። እውነት ለመናገር ብዙ እንዳንራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይሄ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ሚወት ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው።
ሙሉ ኤኮሎጂ ተፈጥሮን፣ አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል።
የተወለድኩት እንደ ማንኛውም የአስፋልት ልጅ ቦታ ውስጥ ነው የተወለድኩ። ደብረ ማርቆስ ወደ 80 ኪሎ ሜትር ይገባል። ምዕራብ ጎጃም ደጋዳሞት ወረዳ ነው የተወለድኩትኝ። ጣመ ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በስምንት አመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከ14 አመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ እናሳልፈው ኢትዮጵያን በመጎብኘት ነበር እና ከዛ በኋላ ኢንተረስቲንግ ያየው ሲመጣ ወደ ቱሪዝም ገባሁ። ቱሪዝም አጠናሁ ማለት ነው። ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከ14 ዓመት በኋላ ነው ወደ ገጠር ጁናዊት የተመለስኩት እና ስመለስ ድሮ ልፊኝ የማውቀው ተራራ ተሸርሽሮ ጫካው ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ብግኝ ሲወጣ እንደጠበቅኩት አላገኘውም እና ያን አካባቢ እንዴት አድርጌ ነው ወደ ነበረበት መልሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች አገኝ ማውራው ስለ ህልሜ ነው። ቦታዎችን ሲጎብኝ እንዴት አድርጌ ነው ያንን ሀሳቢን ወስጄ ከህብረተሰቡ ጋር አጣምሬ እንፈጥር ብዬ አስብና እጨነቅ ነበር።
ይህ ጭንቀቱ ግን ምን አልቀረም። ያሁኗ የትዳር አጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና አላማው አካባቢ ጥበቃ የሆነው ሙሉ ኤኮሎጂ ከ60 አባወራዎች ጋር በመቀናጀት መመስረቱን ይገልጻል።
ኢትዮጵያንና አስር 80% ገበሬ ነው ካል የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተ እንዲህ ስላመንኩኝ ይህንን ነገር በተግባርና በተለይ ማሳየት ፈለኩኝ። ስለዚህ እኔ አካባቢ ደግሞ ባህል ከተፈጥሮ በላይ ህዝብ አለ፣ ባህል አለ እና እይታውን ደግሞ እንዲረዝም ደግሞ አካባቢ ያሉ ቱሪዝም መሆን የሚችል ነገሮችን ማጎልበት ወይም መፍጠር ምሮ ላይ አተኮርኩ ማለት ነው። ስለዚህ በመጀመሪያ ደረጃ የኛሎች ትክክለኛ ኢኮሎጂካል ነው። ያ ማለት ምንድነው? ሙሉ በሙሉ አለ ሲሚንቶ፣ አለ ቆርቆሮ፣ አለ ሚስማር የተሰራ ሎጅ ነው። ተፈጥሮን በተፈጥሮ ሰራን ማለት ነው። እዚህ የተጠቀምንበት ቀለም ራሱ ተፈጥሮ አፈሮች ተጠቀም ነው። ሽንትቤታችን ኮምፖስት ነው። ወደ 8000 ዲፎ ተቅለናል። ከዛ ላይ የሽንት የተጠቀምንበትን አንድ አመት ካቆየ በኋላ ወደ ማዳበሪያነት ነው የምንጠቀምና ትልቅ የእውቀት ማዕከል ጭምር ነው ለገበሬውም እና እንግዳው በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሰው አይኖርም ማለት ነው።
በሙሉ ኤኮሎጂ የሚያርፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል።
እንግዳው መጀመሪያ ይመጣል። መንገድ ሆነችን ስለሆነ እንዲያርፍ ለምናረቀ በሚሰጥለው ቀን ጠዋት ላይ ስለ ፕሮጀክቱ ስለ አካባቢው ስለ ሁሉ ነገር ገለጻ አደርጋለሁ። ከሰዓት በኋላ ተፈጥሮ ቦታዎች ይጎበኛሉ። ምሽት ላይ ገበሬው ሆነውን ጠላውን ያለውን አረቹን ይመጣል። የማታ የሳዳር ጨዋታ አለ ከገበሬው ጋር ፍቅራ ቀረርተው ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ ይሆናል። እንግዶችን ከገበሬው ጋር ይተዋወቃሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው። ጉብኝት ከተዋወቁ በኋላ ገበሬው ቤት ሲሄዱ ግን እርሻ ካለ እርሻ ያርሳሉ፣ አጨዳ ካለ ያጭዳሉ፣ በራይ ካለ ያበራያሉ። ማንም የገበሬዎች ስራ መስጠትን ጀምሮ ይሰራሉ ማለት ነው። እና በወር አንድ ጊዜ ደግሞ የሚካሄድ ማህበር አለን። 120 ሰው ነው የሚጠጣው፣ 3 ሰው ነው የሚያወጣው።
አቤ በአካባቢው ካሉ 60 አባወራዎች ጋር ባለፉት 4 ዓመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል።
በመጀመሪያ ወፍጮ መንግስት 3 ወፍጮ ነበረ። በጣም ዋጋ ውድ ነበር። ወፍጮ ማለት በጣም ለአሳደሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸውን የሚያጠፉት እና ገንዘባቸውም ጉልበታቸውም ወረፋው መኖር እና አሁን 2 የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው። በናፍጣ የሚሰራ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡን ዝቅተኛ የሆነ ዝን እስከ 20 ኪሎ ሜትር ድረስ መጥቶ የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ። ሁለተኛ ወደ 6 የውሃ ፓምፕ ጠይቆ አርክቶች አለም አሉ። ሌላው ምንድነው? የአመጋገብ ስርዓቱ አሁን ብዙ ጊዜ ድንች አለ፣ ሽሮ ምንድ ነው የሚጠላ የነበረው ወይም 2 ሰዎች ወር ኑሯቸው እንቁላሉን ሽጠው ለውፍጮ ነበር የሚያወጣ። አሁን ግን ብዙ ዶሮዎች አርብሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ሌሎችም ግባት እንዲሰጡ እያደረግን ነው። የጓሮ አትክልት አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀሙ ነበረ፣ አሁን በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ፣ የቋንቋ ማዕከልም ጭምር እሱን ሰርተዋል። እንዲሁም ደግሞ 5 ሄክታር የነበረውን 10 ሄክታር አድርገው ወደ ሚሊዮን ጫካ እንዲሆን አድርገው ከንግድነት አድርገዋል። ያስተሳሰብ ለውጥ አመጣዋል። በጣም በፍቅር እንግዳ ይቀበላሉ፣ ሲግባባሉ።
አርሳደር ጌታነህ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጂ ከገበሬው ጋር በመሆን ስላስመዘገባቸውና ስለሰሯቸው ስራዎች እንዲገልጻሉ።
አሁን ጥራሽ የጎመን አትክልትና የውሃ ዳቦ በጣም ጠቅመናል። ወፍቶች ጠቅመውናል። ፎራኖች የውሃ ዳቦች ጠቅመውናል። አጉርማሽን ምን ዳይነት ያላየነው አይተን በጣም በደስታ ነው ያለው። ትምህርት ቤቱ በደንብ ተሰርቷል። ሽንት ቤቱ ተጀምሯል፣ እየተዘጋጀ ነው። የጤና ጣቢያ ደግሞ ለሰራሁን አቅደን ቦታ መሀንዲስ መጥቶ አጥቦ ተጓል። እንግዲህ ዳይሬክት የቋንቋ ትምህርት ይማራሉ፣ በኋላ ጻራት ነው ይማራሉ። ያው ጀርመን ደግሞ መምህር ይመድብልናል ብለን እናስባለን። የድሮ ቀርቶ መቼም ድሮ ጫካ ነበረ፣ በጣም መንምኖ ጠፍቶ ነበረ። አሁን ግን እንደገና አሮራ ሆኖ ዱሩ ስታውት ማዛው የማዛው ሽታ ይበቃል እንኳን ሌላ ነገር።
ሙሉ ኤኮሎጂ የሚያቀርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁን የጋቢና ቪኦኤ እለታዊ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ ያላችሁ ታደርሱን ዘንድ እንጋብዛለን። ተከታዩን ዘገባ ላስተዋውቃችሁ። የኢትዮጵያ አየር መንገድ በሰኔ ወር ላይ በሚጠናቀቀው የበጀት ዓመት መንገደኞች የማመላለስ ንግዱ ኮረርሽኑ ከመጀመሩ በፊት ወደ ነበረበት ደረጃ ያገግማል ብሎ እንደሚጠብቅ የተቋሙ ዋና ስራ አስፈጻሚ ለሮይተርስ ተናግረዋል። ይላል ዘገባው። ስምኝሽ የቆየ እንደሚከተለው ታቀርባለች።
የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከሮይተርስ ጋር ባደረጉት ቃለ ምልልስ የአፍሪካ ትልቁ ማጓጓዣ አየር መንገድ በዚህ ዓመት 12.7 ሚሊዮን መንገደኞችን እንደሚያጓጉዝ ገልጸዋል። ይህም ከባለፈው ዓመት በጀት ዓመት ጋር ሲነጻጸር በ8.6 ሚሊዮን ብልጫ ያለው ሲሆን ከወረርሽኙ በፊት ከነበረው 12.1 ሚሊዮን መንገደኞች ከፍ ያለ ነው።
In the fiscal year that ended in June 2020.
ለአውሮፓ አቆጣጠር በሰኔ 2022 ዓመተ ምህረት ባበቃው በጀት ዓመት 8.6 ሚሊዮን መንገደኞችን አሳፍረናል። ሆኖም የኮቪድ ወረርሽኝ ከመጀመሩ በፊት በ2019 12.1 ሚሊዮን መንገደኞች ነበሩን። ስለዚህ እስካሁን ከኮቪድ በፊት ወደ ነበርንበት የመንገደኞች ቁጥር አልደረስንም። ነገር ግን በቃጭነት በኩል እንደውም በ2019 ከነበረን ጭነት ጋር ሲነጻጸር ባለፈው በጀት ዓመት የጭነት መጠናችን በጥፍ ጨምሯል።
አቶ መስፍን ጭማሪውን መተንበይ የተቻለው በአለም ዙሪያ የነበሩ የንቅስቀሳ ገደቦች በመነሳታቸው አየር መንገዱ በአዳዲስ አውሮፕላኖችና መዳረሻዎች አገልግሎቱን በማስፋቱና በሀገሪቱ ሰሜናዊ ክፍል ለሁለት አመት የዘለቀውን ግጭት ለማቆም ባለፈው አመት በተፈረመው የሰላም ስምምነት ምክንያት መሆኑን ገልጸዋል።
we are expanding our network
ተሰራችንን እያሰፋን ነው። አዳዲስ መዳረሻዎች ጨምረናል። ሌሎችንም በዚህ አመት እየጨመርን ነው። ወደ አንዳንድ መዳረሻዎች ደግሞ የበረራ መጠናችንን እየጨመርን ነው። ስለዚህ እነዚህ ሁሉ ተደምረው የንቅስቀሳ መጠናችንን እንድናሻሽል ይረዱናል። የመንገደኞችን ቁጥርና የጭነት መጠናችንንም እንድንጨምር ብቻ ሳይሆን በተመሳሳይ ሁኔታ አገሮች የበለጠ ክፍት እየሆኑና ገደቦችን እያላሉ በሄዱ ቁጥር የመንገደኞች ትራፊክም እየጨመረ ይሄዳል። ይሄ አጠቃላይ እንቅስቃሴያችንና ገበያችንን እንድናሳድግ ይረዳናል።
በመጋቢት ወር የተቋሙን ስራ አስፈጻሚነት የተረከቡት አቶ መስፍን አክለው ለአየር መንገዱ የመንገደኛና እቃጫኝ ቁልፍ ደንበኛ የሆነችው ቻይና ዳግም ለመከፈት የምትዘገይ ከሆነ ግን ትንበያው ላይ ተጽዕኖ ሊፈጠር እንደሚችል አመልክተዋል።
Unfortunately, China is lagging behind in relaxing.
እንዳለመታደል ሆኖ ከኮቪድ ጋር የተያያዙ ገደቦችን በማላላት ረገድ ቻይና ወደ ኋላ ቀርታለች። ያለኛ አስቸጋሪ ይሆናል። ይሄ መንገደኞችን ብቻ ሳይሆን የጭነት እንቅስቃሴያችንንም ነው የሚጎዳው። እንደውም አመታዊ እቅዳችንን ስናወጣ የቻይና ገበያ እስከ 2022 መጨረሻ ድረስ ገደብ እንደሚኖረው አስበን ነበር። ስለዚህ በእቅዳችን መሰረት ነው የሄደው። ነገር ግን ከጥር ጀምሮ ቀስ በቀስ ገደቦች መላላት የማይጀምሩ ከሆነ በእኛ ላይ አሉታዊ ተጽዕኖ ሊኖረው ይችላል።
ወረርሽኙ በተከሰተበት ወቅት የኢትዮጵያ አየር መንገድ ከሌሎች አፍሪካ አየር መንገዶች በተሻለ ሁኔታ እንቅስቃሴ የነበረው ሲሆን ለዚህ ደግሞ ምክንያቱ የጭነት ማጓጓዝ ስራው ሲሆን በከፍተኛ ሁኔታ ወርዶ የነበረውን የመንገደኞች እንቅስቃሴ ማካካስ ችሏል። አሁን የአየር መንገዱ በረራዎቹንና የትስስር አውታሩን በእጥፍ በማሳደግ የጤና ቀውሱን አሻግሮ ለመመልከት እየሞከረ ሲሆን እንደ አውሮፓውያን አቆጣጠር በ2035 ዓ.ም አመታዊ ገቢውን ከመቶኛ ሲሰላ በ400 መንገደኞቹን ደግሞ በ440 የማሳደግ እቅድ አለው።
ካላደግን በስተቀር ጥረታችን ስኬታማ መሆን እንደማይችል እናምናለን። ለዚያ ነው እንቅስቃሴያችንን እያሰፋን ያለነው። በሌላ በኩል ደግሞ የማስፋፋቱን ስራ ለመደገፍ ከፍተኛ መዋለ ንዋይ ስናፈስ በርካታ መሰረታዊ ልማቶችንም እየገነባን ነው። ለምሳሌ የአየር መንገዱን እድገት የሚደግፉ በቂ የሰለጠኑ የአቪዬሽን ባለሙያዎችን ለማፍራት እንዲያስችለን የማሰልጠኛ ተቋማችን ላይ መዋለ ንዋይ እያፈሰስን ነው።
በማስፋፊያ ቅዱ መሰረት ኢትዮጵያ አዳዲስ አውሮፕላኖችን ከቦይንግ፣ ኤርባስ እና ዴሃቪላንድ በሁሉም ዘርፎች በማዘዝ መጠኑን በእጥፍ ወደ 271 የማሳደግ እቅድ መያዟን አቶ መስፍን ገልጸዋል። ወደ ዙሪክ፣ አማን እና ቡላዌዮ አዳዲስ መንገዶችን መጀመሩንም የገለጹት አቶ መስፍን በተያዘው ዓመት ዓለም አቀፍ መዳረሻዎችን በእጥፍ አሳድጎ ወደ 207 ለማድረስ ባለው እቅድ ሲንጋፖርን፣ ኳላላምፑርን፣ ክራችን፣ ኮፐንሃገንን እና አትላንታን ኢላማ ማድረጉን አብራርተዋል። ከዚህም በተጨማሪ አየር መንገዱ በአዲስ አየር ማረፊያና ማሰልጠኛ ተቋማት ላይ ኢንቨስት እያደረገ መሆኑን ዋና ስራ አስፈጻሚ ተናግረዋል።
Even though we fly to 63 destinations in Africa.
በአሁኑ ወቅት በአፍሪካ 66 መዳረሻዎች በረራ የምናደርግ ቢሆን ተጨማሪ ቦታዎችን መድረስ አልቻልንም። ስለዚህ የተሻለው አማራጭ በተመረጡ የአፍሪካ ቦታዎች ማዕከሎችን ማቋቋም ወደ ሁሉም አገራት ያለንን ተደራሽነት ማስፋፋት ሆኖ አግኝተናል። በዚህ ስልት መሰረት ከ12 ዓመት በፊት በቶጎ ሎሜ አስኪ አየር መንገድ አቋቁመናል። በማላዊና በዛምቢያ አጋር አየር መንገዶች አሉን።
አቶ መስፍን አክለው የኢትዮጵያ አየር መንገድ ለምዕራብ አፍሪካ በሽርክና የሚሰራ ብሔራዊ የአየር መንገድ ለማቋቋም ከናይጄሪያ መንግስት ጋር የመጨረሻ ድርድር እያካሄደ መሆኑን ገልጸው ድርጅቱ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ተመሳሳይ ስምምነት መፈረሙን አብራርተዋል።
የናይጄሪያን ባንዲራ የያዘ የናይጄሪያ አየር መንገድ ለማቋቋም ከናይጄሪያ መንግስት ጋር የመጨረሻ ዙር ድርድር ላይ ነን። ከዲሞክራቲክ ሪፐብሊክ ኮንጎ ጋር ስምምነት ፈርመን ጨርሰን ስራ ለመጀመር ከመንግስት የመጨረሻ ውሳኔ እየጠበቅን ነው። እነዚህ ሁለት ትልቅ ኢኮኖሚ፣ ትልቅ የህዝብ ቁጥር ያላቸው ትልቅ ሀገራት ናቸው። ስለዚህ ጠንካራ አገራዊ መሰረት አላቸው ብለን እናምናለን።
አቶ መስፍን የሀገር ውስጥ በረራዎችን አስመልክቶ ለሮይተርስ በሰጡት ማብራሪያ በሰሜን ኢትዮጵያ ለሁለት ዓመታት የቆየው ግጭት በበረራዎችና በመንገደኞች ቁጥር ላይ ተጽዕኖ ማድረሱን ገልጸዋል።
Japan Airlines flies to used to fly
በሰሜን ኢትዮጵያው ግጭት ከመነሳቱ በፊት የኢትዮጵያ አየር መንገድ የሀገር ውስጥ በረራዎችን ወደ 22 መዳረሻዎች ያደርግ ነበር። ከነዚህ 3ቱ በግጭት አካባቢ የሚገኙ ሲሆን የቀሩት 19 ሰላማዊ አካባቢዎች በመሆናቸው አየር መንገዱ እነዚህ ስፍራዎች መንገደኞችን ማጓጓዝ ቀጥሏል። ነገር ግን በአጠቃላይ ካለው አለመረጋጋት ምክንያት የመንገደኞች ቁጥር፣ የቱሪስቶች ቁጥር በከፍተኛ ሁኔታ ቀንሷል። በሚያሳዝን ሁኔታ አብዛኞቹ የቱሪስት መስህብ የሆኑ መዳረሻዎች ግጭቱ ባለበት ቦታ ወይም አካባቢ የሚገኙ በመሆናቸው የቱሪስት ፍሰቱ ላይ ከፍተኛ ተጽዕኖ አሳድሯል። ነገር ግን የሀገር ውስጥ በረራ ከጠቅላላው እንቅስቃሴያችን በጣም ትንሹን መጠን የሚወስድ ነው።
አቶ መስፍን አክለው በደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነት የሀገር ውስጥ በረራውን ያሻሽላል፣ ቱሪስቶችንም በብዛት እንዲመጡ ያግዛል ብለው እንደሚያምኑ ገልጸዋል።
The peace deal
የሰላም ሰላም ስምምነቱ ለኢትዮጵያ አየር መንገድ መልካም ነው ምክንያቱም ሰላም ሲኖር መንገደኞች እንዲጓዙ ያበረታታል ቱሪስቶች ወደ ኢትዮጵያ ይመጣሉ እኛም በአገር ውስጥ ያለን እንቅስቃሴ ያንሰራራል እናም የተሻለ ገቢ ማግኘት እንችላለን በተጨማሪም ዓለም አቀፉን እንቅስቃሴ ይደግፋል
የኢትዮጵያ አየር መንገድዋና ስራ አስፈጻሚ ከሮይተርስ ጋር በነበራቸው ቆይታ በመጪው የፈረንጆቹ አመት በሚጠናቀቀው በጀት አመት አየር መንገዱ ከወረርሽኙ በፊት ወደነበረበት የመንገደኞች አቅም ይመለሳል የሚል ተስፋ እንዳላቸው ገልጸዋል።
እየተገባደደ ባለው በጎርጎሮሳውያኑ 2022 ዓመት ኤሎን መስክ ሊፋረስ በሚችል ጨረታ ውስጥ በማለፍ ትዊተርን በ44 ሚሊዮን ዶላር በመግዛቱ ዓለም አመቱ በክስተት የተሞላ ሆናል። አወዛጋቢው ዋና ስራ አስፈጻሚ ኤሎን መስክ ታዲያ የስራ ቀነሳና ሌሎች ለውጦችንም በማምጣት በትዊተር ላይ ሁኔታዎችን ቀያይሯል። ይህም የትዊተር የወደፊቱ ዕጣ ፈንታ ምን ይሆን የሚለውን ጥያቄ አስከትቷል። ተከታዩ ዘገባ በዚህ ዙሪያ ያተኩራል።
አዲስ አመት አዲስ ጅማሬ ለኤሎን መስክ ደግሞ 2023 ትዊተርና አዳዲስ ሐሳቦች የታለሙበት ነው። የቴክኖሎጂ ቢሊየነሩ ጥቅምት ወር ላይ ትዊተርን ሲገዛ የቴክኖሎጂ መናገሻነቱ ሲልከን ቫሊ ተናጠች። ከጅግ ብዙ ስራ ቀነሳዎች ካወዛጋቢ ሰዎች ተመልሶ የትዊተር ገጽ ማግኘትና እንዲሁም ደግሞ ከፈጣን የፖሊሲ ለውጦች በኋላ ምን ሊከተል እንደሚችል ብዙዎች እየገመቱ ነው። አንድሩ ሚለር የዓለም አቀፍ የንግድ መለዮና እድገት አማካሪ ናቸው።
What we see right now I think is a deep questioning of what is the mission and mandate of
አሁን ላይ ያየነው ያለነው በአለም ዙሪያ ያለ ህዝብ የሞያ መድረክ የሆነው የተቋም ተልእኮ ምንድነው የሚለው ጥያቄዎች መደቁን ነው። ያ ይከተል ይሆን? በምን መልኩ? ትዊተር ከተሎ ምን ያደርግ ይሆን?
ኤሎን መስክ ትዊተር የሐሳብ ነጻነት ቤት ነው ይላል። ይሄ ደግሞ ብዙ የጥላቻ ንግግሮችንም ያጠቃልላል። የጸረ ስም ማጥፋት ሊግ ጸረ ሴማዊ የሆኑ ንግግሮች በትዊተር ገጽ ላይ መጨመራቸውና የጸረ ሴማዊ ንጥፎችም ቁጥጥር መቀነሱን ጠቁሟል። አሁን ላይ ያለው ትዊተርም ትርፋማ ባለመሆኑ እጅግ ብዙ ማስታወቂያዎች ከድረገጹ ላይ እየቀነሱ ነው። አንድሩ ሚለር በድጋሚ
The moment that Twitter is in from an advertiser perspective
አሁን ትዊተር ያለበት ሁኔታ ከማስታወቂያ አንጻር ካየ ነው እዛ ላይ ማስታወቂያ ማውጣት ለመቀጠል ከበድ ያለ ውሳኔን ይጠይቃል።
የማስታወቂያ ገቢ እያሽቆለቆለ ሲታዳ ትዊተር ገቢ የሚያገኝባቸው ሌሎች መንገዶችን መሻት ይኖርበታል። የሃርቫርድ የንግድ ትምህርት ቤት ፕሮፌሰር የሆኑት አንዲው እንዲህ ይላሉ።
If you want to have an open platform that's not moderated or lightly moderated you're going to have
ምንም አይነት ቁጥጥር የማይደረግበት አሊያም አነስተኛ ቁጥጥር ብቻ የሚደረግበት መድረክ ከፈለጋችሁ ሌላ የገንዘብ አማራጭ መፈለግ ይኖርባችኋል። ተጠቃሚዎችን ማስከፈል ወይም ሌሎች የገንዘብ ምንጮችን በመጠቀም ለተጠቃሚዎች እሴት መፍጠር የሚቻልበት ሌላ መንገድ መፈለግ አለበት። ነገር ግን ወደ ክፍያ ስንመጣ ክፍያ ከተጠቃሚዎች እንጂ ከማስተዋወቂያ በሚገኝ ክፍያ ላይ መተማመን አይገባም።
ነገር ግን ምን ያህል ተጠቃሚዎች ይቀራሉ? በሐምሌ ወር ላይ ትዊተር 237 ሚሊዮን ከሚሆኑ ዕለታዊ ተጠቃሚዎቹ ገቢ ሊያገኝ እንደሚችል የተገለጸ ሲሆን ከነዚህ ውስጥ 80% የሚኖሩት ከዩናይትድ ስቴትስ ውጪ ነው። እንደ ዓለም የገበያ መረጃ መሰረትም በንጽጽር ፌስቡክ 2.9 ቢሊዮን ተጠቃሚዎች ሲኖሩ ትዊተር ደግሞ 436 ሚሊዮን ተጠቃሚ ሰዎች በሚያስ በማህበራዊ ድረገጾች ደረጃ ላይ 15ኛ ላይ ይቀመጣል። አንዳንድ ተንታኞች ታዲያ የኤሎን መስክ የለውጥ ጅማሬዎች ትዊተር ቀድሞንም ያስፈልገው የነበሩ አይነት ነው ይላሉ። አንዲው የሃርቫርድ የንግድ ትምህርት ቤት ፕሮፌሰር ናቸው።
This is a company that has been slow in growing new users and slow in
ይህ አዳዲስ ደንበኞችን ለማፍራት አዲስ ገበያ ለመፍጠር እንዲሁም አዲስ የገቢ ምንጭ ለመገንባት ዘገምተኛ የሆነ ተቋም ነው። በዛ መልኩ ቀጥሎ ቢሆን ኖሮ በርግጠኝነት መውደቁ አይቀርም ነበር።
ይሁን እንጂ ኤሎን መስክ በሌሎች ተቋሞቹ ያስመዘገበው ስኬትን መድገም ይችል ይሆን? አንዲው በድጋሚ
What we're seeing in terms of Musk and how he manages and owns Twitter is not inconsistent.
Musk ከዚህ ቀደም ባሉት Tesla እና SpaceX ንግዶች አንጻር Twitter-ን እንዴት እንደሚመራው ካየን ብዙም የተለየ ነገር የለውም። በቀደምት ንግዶቹ ላይ እጅግ በጉልበትና ደፈር ያለ ያመራር ዘይቤ ተከትሏል። ሰዎች ላይም በርግጠኝነት ጫና አሳድሯል። ስለዚህም በእንደዛ አይነት ተቋም ውስጥ መስራት የሚችሉ የተለዩ ሰዎች አሉ። ነገር ግን በቀደሙት ተቋሞች ላይ መስክ እጅግ የሚደንቁና ማንንም ይሆናሉ ያላላቸው ነገሮች ማሳካቱ ግልጽ ነው። ይህ ወደ ትዊተር የሚመጣል ወይ የሚለውን የሚናየው ይሆናል።
መስክ አዲሱን አመት በወጪ ቅነሳ ጀምሯል። ኒውዮርክ ታይምስ ትዊተር ሰራተኞች መቀነሱና የቢሮ ክራዮችን መክፈል እንዳቆመም ሪፖርት አድርጓል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ እንግዲህ አስተያየቶቻችሁን በሳምንት 2 ጊዜ እንዲሁ እንድትልኩልን ውይይት ላይ እንድትሳተፉ ይጋብዛል። ሁልጊዜም አስተያየቶቻችሁን ልታደርሱን ትችላላችሁ። በሳምንት 2 ጊዜ ግን የቀጥታ የስልክ ውይይት አለን። እዛ ላይ መሳተፍ ለምትፈልጉ በቪኦኤ አማርኛ የፌስቡክ ገጽ ላይ በውስጥ መስመር ስልኮቻችሁን ብታስቀምጡልን ደውለን አስተያየቶቻችሁን እንሰበስባለን። ዝግጅቶቻችንን እያገባደድን ነው። አሁን ደግሞ በሙዚቃ አፍታን ወሰድና እንመለሳለን። ታሳሳሳሶስት 2015 ዓ.ም ተመረተ የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንስተናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ አድርሱን። እንዲሁም ደግሞ የስልክ መስመራችሁን ብትተውልን እኛም እንደውላለን። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ጤና ይስጥልኝ።